ክፍል ሁለት ፕሮግራማችን አሁን ይጀምራል። በዚህ ክፍል ከተለያዩ ገጣሚዎች የቀረቡ ግጥሞችንና ቀንጌታ ዮፍታሄ ንጉሴን በሚመለከት ባለቅኔው ዮሐንስ አድማሱ ያቀረበውን አሰምተን የተቀላላ ዝግጅታችን ፍጻሜ ይሆናል።
እንዳላሳደገ ያመን ሁሉ ጀግና ይጫወትበታል ወያኔ ሙና ወያገሬ ጎንደር የፋሲል መዲና የነያሱ ዙፋን እንዲያረጀና በነሱም ያደሩ ሆኖ ሊቀርውና አገሬ አርማጭሆ ፈልፈልና ተንፈል የጀግኖች መፍለቂያ የጎበዞች ክልል እንደምን ይደፈር በመንገኛ ምልምል አያገሬ ወያገሬ ዳባት የነገት አገሬ አገሬ ወገራ አገሬ ወፋርግ ፎልካይት ተገዴ ዳንሻና ሁመራ እንደምን ይደፈር በትግራይ ተራ ወያገሬ ቋራባ ካጠቃ አገሬ የጀግኖች ጎራ አገሬ አዳኝ አገር አገሬ መተማ በኢትዮጵያ አንድነት አካሉ እንዳልደማ እንዴት በውያኔ ታሪኩ ግማማ አገሬ ወአገሬ ስሜን ስሜን አምባራስ የነጋሪት አገር ባለብዙ ቅርስ እንዴት በኩታራ ክብሩ ይገሰስ አገሬ ሳህላ ወአገሬ ጸለምት አገሬ በየዳ ደረስ ደራስ ድጅን እንዴት በደሬ ይሸንሸን አረ ጃሎ በሉ ጎበዝ ጃሎ በሉ ምን ሽሮሉ መውዘር አቀባውሉ ትናንትን ረስቶት ዛሬም እንዳመሉ ተከጀን ተሻግሮ ልባ ይላላሉ ወይ አገሬ ስሜን አገሬ ወገራ በጠገበው ጥይት ለራበው ምገራ የነበር ታሪክ በጣም የሚያኮራ በቁም ሊበላህ ነው የራበው አጎራ የሚመነጥረው የሚጠርገው ቢያጣ ወንደርን እንደ ልብስ ሊቀደው ጋሬጣ ያመልቶ ወያኔ ይኸው ልባ አግኝቶ በለስ ቀነውና በቋንቋ ዘናግቶ ወልቃየት ጠገደን ዳንሻናው መራን ከጎንደር ለይቶ ሰሊጥ አምርተናል ሰሊጥ እንሸጣለን ይበላኩን ሞልቶ እንኳይ ሲቀባጥር ወልቃየት ልብ ይበል አርማጭሆም አዳምት ትግራይ ያበቅላሉ አንድ አገዳ ሰሊጥ ተርቦ ተጠምቶ የሚቀምሰው ሲያጣ ወያኔ ተከዜን ተሻግሮ ሲመጣ ከእንግድነት በቀድመች ነበረው ጣጣ እና ደጋጎቹ የአገር ዘበኞቹ የሀገር ጀግኖች ዘራቸው የጠፋ አይን አውጣ ወያኔ ታሪክ ሲያከረፋ የአባቶቹ ንግስት ገበሬው ሲቀማ ሁመራ ተመርቶ መቀሌ ሲለማ ምን አለ አርማጭሆ ምን አለ ወገራ ይህንን ሲሰማ በሰሚው ግራ ነው እንዲህ ያለ ነገር የአርማጭሆ ሱሪ የወልቃዎች ሱሪ የፋርግ ሱሪ መች እንደዚህ ነበር ሰሜን አርማጭሆ ወልቃይት ጠገዴ ማረሻው ምንሽር መጎልጎያው ጓንዴ የሚለው ቀረርቶ ውሸት ነበር እንዴ
ግንቡም ተናገረ ምናልባትም ግንቡም ተናገረ ስል ግራ እንዳይገባችሁ ወይም ድንቅ እንዳይሆንባችሁ ምክንያቱም ህይወት ያላቸው ግዑዞች እንዳሉ ሁሉ የሚናገሩና የሚያስተምሩን ግዑዝ አካሎች አሉ ብዬ ስለማምን ነው። ምንም እንኳን አፋውጥተው በድምጽና በቃል አቀነባብረው አይናገሩም እንጂ ለምሳሌ አክሱም፣ ላሊበላ፣ ፋሲልና የሐረር ግንቦች ወዘተ አይናገሩም ብትሉኝ አልቀበላችሁም። ለምን ቢባል እነዚህ ቅርሶቻችን የተናገሩ የኖሩ የተናገሩ ያሉና ወደፊትም የተናገሩ የሚኖሩ ግዑዝ አካላት ናቸውና ነው። ስለዚህ ይኛውን ርዕሴን ግንቡ ተናገረ ብየዋለሁ። አዎ ግንቡ ተናገረ። ጎንደር አደባባይ ከዋርካው በላይ የቆመው አንበሳ በራቡም በጥሙም አካሉም አልከሳ። ግርማው ጢም ብሎ ከሩቅ እያሳሳ እንዳባት አደሩ ምነው ያገሳ። ለካስ ቃልም አብሮ ተማግሮ ነበረ ግንቡም አፋውጥቶ እንዲህ ተናገረ። የብዙ ዘመን ውል በደም ቀለም ሆኖ ባጥንት የተጻፈ የትውልድ ተዋረድ አደራ ሆኖብኝ ነፍሴ መቻረፈ። ስንቱን አሳልፌ ስንቱን አየሁት በረጅም እድሜ በአራት መቶ ዓመት ረገና ብያ አለስሜነኛ ቀናንተው ቀናንተው መቶ ዓመት አሉኛ። መቀመጥ አብዝቼ ስሜ ሊረሳ ነው ጀሮይን አላምን ጊዜ ምስክር ነው። ታሪክ መስታወቴ ላሊበላ አባቴ አክሱምም አያቴ እኔ ምን ቸገረኝ ቢከሳ ተላቴ። ፋሲል ሲገነባኝ መሰረት አስንሶ በቀስተ ደመና ሰንደቁን አውርሶ ኢትዮጵያዊነቴን ከደሜ ለውሶ እኔ ምን ቸገረኝ ያሉትን ቢሉኝ የስልጣን አምባ ከተንበሩ ነኝ። ባዋቂዎች መሃል ያለ ድንቁርና ከማናንሽውም ወዲያ ይባልና አንድ ሆናችሁ ቁሙ ቃል ኪዳን ይግቡን። ጎንደር በዘመኗ ነበረች ገናና የታሪክ መዘክር የውበት መዲና። በረጅም ዘመኔ ባሳለፍኩት እድሜ ስንቱን ስንቱን ታዘብኩ በዝምታ ቆሜ። ዝምታ ለብሼ ለጉድ ተጎልቼ ማንነቴ ጠፋ መቀመጥ አብዝቼ። ዘመን ያለፈ ይተካ ዘመን የበደል ጥርቅም የግፍጽዋ ሞልቶ አብላላው ሆዴ። በደከማ አይኖቼ ውሃ እየፈሰሰ ጎንደር በላንጀራ በንባዬ ያራሰ ቃል ኪዳን ሆኖበት ዛሬም ያልፈረሰ። ፋሲል ሲገነባኝ መሰረት አስንሶ ኢትዮጵያዊነቴን ከደሜ ለውሶ ይኸው ነው እምነቴ የሰጠኝ አውርሶ። ያጣቁር ያሽራል አሁንም መልሶ። አዎ ያጣቁር ያሽራል አሁንም መልሶ። ባሳለፍኩት ጊዜ በረጅም ዘመኔ ድርጉሹን ባንዳውን መቻጣሁት እኔ። ቃሌን ተቀበሉ በንጹህ ልቦና የዘመኑን ልክስ ወዲያ በሉትና የኢትዮጵያ በኩር ስኑራት ትሙት የአንድነት አርማ ካሳ ይሁናት ወይራ ዶጋይ ወልድ ተባበሩላት። አሁን ወገን ወይራ ዶጋይ ወልድ ተባበሩላት። ፋሲል ሲገነባኝ ለዝና አልነበረም ለታሪክ ነው እንጂ መኩሪያ መከበሪያ እንዲሆን ለልጅ። በረጅም ዘመን ባሳለፍኩት እድሜ ስንቱን ታዝቤያለሁ በዝምታ ቆሜ። ጎንደር በዘመኗ ነበረች ገናና የታሪክ መቤት የጦቢያ መዲና። የጥበብ መፍለቂያ ፍትሐ ነገሥት ፀሐይ ከዋክብቱ የደመቁላት አእዋፍ በሰማይ የዘመሩላት ጀግኖች አንበሳቻ ዘብ የቆሙላት ለጦርነቱ አንድ የተመሙላት ለቅድስት ኢትዮጵያ የተሰሙላት ነበረች በኬንድር ያገር መሰረት የቋራን በሳ ያንድነት አርማ ያገራብነት የትውልድ መመኪያ ያው ምልክት የታሪክ መዘክር ከናትም እናት የማታበላልጥ አድሎ የሌላት የኢትዮጵያ ተስፋ ጎንደራችሁ የጥበብ መስለቂያ የታሪካው ድማ ሶማሊዛ ቀርበች ሆናለች ባት ምክሬን ተቀበሉ በንጹህ ልቦና ይላል ፋሲል ግንቡ ወገን ምክሬን ተቀበሉ በንጹህ ልቦና የዘመኑን ልክት ወዲያ በሉትና ተባብራችሁ ቁሙ ቃል ኪዳን ግቡና ተባብራችሁ ትሩ ቃል ኪዳን ግቡና ቃል ኪዳን ግቡና አሁን የናት ምድር ጥሪ ጆቼ ድረሱ አሙኛል አሙኛል ካንገት በላይ አቤት ምን ያደርግልኛል ወጣኛማችሁን ደስ ይበለኝ ለኔ ባንድ ላይ ቆሙልኝ ጥግብ ይበላይ እንዲህ ወደኋላ ታሪክ ብንበረብር ኦሮሞም አማራም ፋሲል ሁሉን ነበር እኛ የተሻሉት ነዚያ ስልጥኖች ሰሜን ደቡብ ብለው መከራውት ነበር ወደኋላ ሂደን ምናል ባንቸገር እነማንን ትቼ እነማንን ልጥራ ከቴድሮስ ከፋሲል ከዮሐንስ ጋራ አይጉድ አይጉድ የጉዴ ብዛቱ አንቺ ያሉ ጠሩኝ እንዳልተባልኳንቱ ቴድሮስ ሽጉጥህን ሳትጠጣው ገና ነፍሴ ከስጋዬ ሳትለይ ቶሎና ያ የልጅ ፍቅራችሁ ሸተተኝ አምሮኛል ናፍቆታችሁ በስቶ እንቅልፍ የሚነሳ ሰቀቀን ሆነኛል ይህን የውሸት ኑሮ ማናቀር መሮኛል ተገዝግዣ ልቄ ሎድ ቀደርሻለሁ ቶሎ ቀና አድርጉኝ አፋፍ ላይ ቆም ያለው ልጆቼ በርቱና እስኪ ደግፍ አርጉኝ በህይወት ይያለው ኋላስ የናት ወጉን ምንን አጠባለሁ የመከራው ድጌ ቀኑ ስለበዛ ወገቤ መምኗል አይደለም የዋጣ እንዲህ ብዬ ብዬ ውድቅ ካልኩባችሁ እንደው ለነካሳ ከቶ መልሳላችሁ ልጄ ወግ ኩራቴ ቴድሮስም ፋሲልም ጥፍታሉ ብዬ ስወድቅ ስነሳ ያሉትም ሌሎቹ አቀለሚሳ ወዴስ እንዲህ ብሏል መችለኛል በጂ አምላክ ለሁላችሁ ልብ ይስጥልኝ እንጂ ባካላቂ ለለምን እንዴ ልጆቼ ሲያስቡኝ ሲያሳየኝ ባይኔ አባይና ጣና ከፊቴ ተንጣሎ ተከዜ ባናቴ ሲሄድ ተንከባሎ ጎንደር እንዴት ይለቅ በኋጥን ተቃጥሎ ፈጣሪም አልሰማ ባለቅሰው ባለቅሰው እንዴት አሳልፎ ለበይ ይሰጣል ሰው ፎገራን መሬት ለሸንኮራ ለሩዝ ባዳን ሲመኙት የመተማን አፈር ለጥጥ ለሰሊጡ ኮዲያ ሲመኙት ይገርማል ይደንቃል የናንተ ዝም ማለት ውሃውም አፈሩም ሁሉም የተመቸኝ እኔ ምን አውቃለሁ ስታመም ስከፋ ዝም አሉ ልጆቼ ለብቼ እንዳላጌጥኩ ካቦርታ በርሞሌ በዘነበው ወጀብ ቢታወክ አካሌ ምን ቅስሜ ቢነክስ እንባ ቢያቀዛይኔ የዶክተሩ አባት የሳይንቲስቱ እናት አልነበርኩም እኔ دلتون يالدلاتشو شادكم بمكرا ثبتات لو قرو اندبلك عزمرا ولجا صادكي عبلتي سالبلا من لو ينجسي سايخونو بتأكل الله ما سنن ملكم انكار ولا جسوا ونا هنو البيتي عند من البسسط يتات أفانجتي بزاف بكتالو يتجيت او قرما لم لما كلاتي هج أسقفو يلم ململاين مني اقد طال آدمتي لجو تشيون ما اقد طال آدمتي دمنن بلو عينين ما يتنبر لزيح مدانيتو كذي آبوها لما ما تتأكل نبر يلجهود لناتو أكالين مداسس ترو نبر لفردو ما تتساك الله تشوفو زاري نغمين تيوالك بعد دي سابوا مدر كتماك كراتشو باوروبا أمريكا انديهم كندا كتوايا ياتشو يمي أمني هنو اني لنغراتشو كنات متكنين نالين وطروت مرزن تكلوب بنيال ورين نالو بالتا علمن نقاقر قيدو يزونيال راسو الدادن بروكو ما تسجد عيروني بكلو تدك تكوانو نيال يما درقو تفتوني قرا تقابو نيال جوتي ساتكو اسكي تسنادو بانت لاي خنونا جاكي ورقنو بزومي سرالقنا قندر فاسيل بلوي دستاي لمسمي يدانكو بنان تايدل بانجليز بطاليان انجزي اتامني بازدنو انجتي انباين ودلاي لاملاك اندال بطن اتقبق اللهم بجن من دقنا يولدان من ناس او اتقبق اللهم لجن من دقنا يولدان للناس يولدان للناس
Yeah.
ቀንጌታ ዮፍታሄ ንጉሴ ከዮሐንስ አድማሱ ኮከብ እንኮከብ ይሄይስ ክብሩ የሚል የኖረ የግዕዝ አባባል አለ። አንድ ኮከብ በብርሃኑ በግዘፉ በጠቅላላ ተፈጥሮ ከሌላው ኮከብ ይበልጣል። እኔን የሚያስገርመኝ ይሄ አይደለም። አንዳንድ ከዋክብት አሉ በተለየ አጠራር ተወርዋሪ የምንላቸው። በሌሊቱ ህዋ ውስጥ ካንዱ ማዕዘነ ሰማይ ወደ ሌላው ተወርውረው ብልጭ ብለው ይጠፋሉ። ይኩሉም የሆነው በቅጽበት ነው። ያንን በጨለማው ግርማ የተዋጠውን ህዋ በብርሃን ጎርፍ ፈንጥቀው አጥለቅልቀው ይጠፋሉ። ተመልካችም ከመገረም በሚመነጭ ዝምታ ይዋጣል። በኢትዮጵያም የስነ ጽሑፍ ህዋ ውስጥ ዮፍታሄ ንጉሴ አንድ ታላቅ ተወርዋሪ ኮከብ ነበረ። ብሩህ ነጸብራቁ ውበቱና ድምፁ አንድነት ተሰምተው አንድነት ቢበርቁ የሚያውቅለት ጠፍቶ ምስጢሩን አካቶ ተወርዋሪ ኮከብ በራሱ ነበልባል በራሱ ነዲድ ተቃጥሎ የጠፋ ተወርዋሪ ኮከብ በምናየው ሰማይ ነበረ በይፋ። አሁን ነበረ በዚያ ቅጽበት በሆነው የጽሑፉ ዘመን ዮፍታሄ የኢትዮጵያን የስነ ጽሑፍ ህዋ በቅኔ በግጥም በመዝሙርና ተውኔት የብርሃን ጎርፍ ፈንጥቆ አጥለቅልቆት ጠፍቷል። ዛሬ የሚያሳዝነው የዚህ ተወርዋሪ ኮከብ ተጽዕኖ በዘመናችን መጥፋቱ ነው። ስለ ዮፍታሄ ንጉሴ በሕፃንነቴ እናት አባቴ ሲያወጉ ሲወያዩ አንዳንዴም ሲከራከሩ ሰማ ነበር። በተለይ አባቴ ከዮፍታሄ ንጉሴ ተውኔቶችና መዝሙሮች ውስጥ በቃሉ የሚያስታውሳቸውን ስንኞች ሲያንጎራጉር እየሰማሁ ዮፍታሄ ፍቅር በሕፃን ልቦናዬና ስሜቴ ተሳለብኝ። ያኔ ከሰማኋቸው ትዝ የሚሉኝ አንተ ባላጎዛ ጎራዴ ግዛ እና ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጠሩባት ሳይዘሯት አብቅላ የተባሉት መዝሙሮች ናቸው። ሁለተኛው በጣም ጠሊቅ መዝሙር ነው። ጠሊቅነቱን የተገነዘብኩት ካደግኩ በኋላ ነው። ያኔ መዝሙሩ ይመስጠኝ የነበረው በቃላቱ ጣዕመ ዝማሬ ነበር። የፊተኛው መዝሙር ግጥሙን በሙሉ ላገኘው አልቻልኩም። የኋለኛው ግን ብርሃንና ሰላም ይባል በነበረው ጋዜጣ በሙሉ ተጽፎ ስላገኘሁት ከዚህ ቀጥሎ ጽፌዋለሁ። ወላድ ኢትዮጵያ ለልጆቿ ብላ እጅግ ሳይጥሩባት ሳይዘሯት አብቅላ ስንዴውን ጠብቃ እንክርዳዱን ነቅላ ስትመግበን አየን በፀሐይ አፍትላ ምሳሌ ዘር አገራችን ንጹህ ዝናብ መንግስታችን በመልካሙ ዘር ላይ እንክርዳድ ሲዘራ ታሳድገውና ከእንክርዳዱ ጋራ ገለባ ሲቃጠል ገበሬ ሲያበራ ታቃጥለዋለች እንክርዳዱን አብራ። ምሳሌ ዘር አገራችን ንጹህ ዝናብ መንግስታችን አይዞህ የኛ ጌታ ነገርህን አትርሳ አለት ለሰዝራ የስንዴውን ማሳ የተዘራችው ዘር ፈርሳና በስብሳ ታፈራለች ፍሬ ሙታ ስትነሳ مستاری زر اگر اچن نتو زناب من بستاچن بگی زیو یه زر را ملکم زر اترفو که گبروچ گارا ماتا کترا عرفو بچر نتات قو بکن تسلفو دگ موزرون زر را مکر اصلفو مستالی زر اگر اچن نتو زناب من بستاچن حالم تمرتبیت که گب بوالا به تلی کلتنیا درجه بنبر کبتی زی ببلاد تامر سیازن سواسو وست یه یفتهی کنیوچ گتموز چننا مزمروچ الفو الفو ستک تو بمانگیتی بکاری یادنچی انده داویت ادت ماچو نبر مجمریا منابی نیمت تاو سمیتی نیمت کاو یه یفتهی یکوان قاو خیل نوبت نبر حالم سلکنیم مونه سلکتم اندند نگر که گرش اچپ کبالا یعن مجمریا منابی نیمت تاون سمیتین ینکاون یه یفتهین یکوان قوبت ممرمر جمر یه یفتهی سنینیوچ مکن بابر یه زیزیو وینم یه سلمنو متبابر نمووهج بستکنیون بکل یه سمن ناورکو یه استویراو یه سم لبسو یه برونا یه مرمرو اکتاید از کزاری کتنسود گتامیوچ خلو یفتهین یه تلیه در گتاید የፍታሄ ርቀቱ በኪነትራው ሁሉ ካብተትን ቢት ጋራ የተሳላው የዘይቤው ወይንም የስለምን ስልቱ ልዝብ በመሆኑ አይቆስልም ወይም ሌላ ሊቀዳው አይችልም ወጥነቱ የተመሰረተው በዚህ ላይ ነው ንጹህ የኪነት ወጥነት ነው የፍታሄ ስንኞች ተተንትነው ውበታቸው አይረክስም ነጋነታቸው አይጠፋም ከቶም በተተነተኑ ቁጥር ውበታቸው የበለጠ ያማልላል ይማርካል ምስጥራቸው አይከፈልም በተተነተኑ ቁጥር የሚጎላው ትርቡ የነበረው የሚስጥር አንድነታቸው ነው የሚስጥር አንድነታቸው ከቶ አይፋለስም በተመረመሩ ቁጥር ውበታቸው ይበልጥ እየረቀቀ ምስጥራቸው ይበልጥ እየጠለቀ ነው የሚሄደው ዓመት እስከ ዓመት ለምላሜ አበባ ፍሬ እንደማይለያቸው ጧት ናቸው ስንኞቹ ሁሉ በተውኔቶቹም ሆነ በመዝሙሮቹ የተለየ የግላቸው የሆነ ጣዕመ ዝማሬ አላቸው በውስጣቸው ቀለም ድምጽ መዓዛ ጣዕም አካላዊ ህላዊ ተባብረው ይገኛሉ ወይንም በሌላ አነጋገር ስንኞቹ ለአምስቱ ሐዋሳት አፍአ ደርሰው በነሱ አማካይነት ዘልቀው ለሐዋሳት ውስጥ ይሰማሉ። በቅኔም ሆነ በግጥም ውስጥ በጠቅላላውም በኪነት ጽሑፍ እንደዚህ አርጎ የሚያጽፍ ተራ ተውቦ የለም። ለነ ክፍለ ዮሐንስ፣ ለነ ስነ ጊዮርጊስ፣ ለነ ተክሌ ዘዋሸራ፣ ለነ ዮፍታሄ ንጉሴ የተሰጠ ልዩ ድል የሚያስቀናና የሚያጓጓ ግሩም ተውቦ ነው። ዮፍታሄ ንጉሴ የተወለደው በ1897 ዓመተ ምህረት ጎጃም ደብረ ኤልያስ ነው። እዚያው ከተወለደበት አገር እየተማረ አደገ። በቤተ ክህነት ትምህርቱም እጅግ ምስጉን ስለነበረ ማዕረግ ተቀብሏል። ከተወለደ በ14 ዓመቱ ወደ አዲስ አበባ መጥቶ መጀመሪያ በሊጋባ ጽህፈት ቤት በኩል ይሰራ ነበር። ከዚያ በኋላ ግን በዳግማዊ ምኒልክና በተፈሪ መኮንን ትምህርት ቤት በአማርኛ ቋንቋና በመዝሙር መምህርነት ሰርቶ ነበር። ቀጥሎም በቅዱስ ጊዮርጊስ ትምህርት ቤት አስተዳዳሪና ዲሬክተር ሆኖ ነበር። ኢትዮጵያ በጠላት በተወረረች ጊዜ ዮፍታሄ በወለጋ በኩል አድርጎ በስደት ወደ ሱዳን ሂዶ ነበር። ካርቱም ሆኖ በ1929 ዓመተ ምህረት ስለ ኢትዮጵያ በጻፈው መዝሙር ውስጥ የሚከተሉት ትንቢታዊ ስንኞች ይገኛሉ። ጎበዛዝቴ ሆይ ቆነጃጅቴ፣ ምንኛ ነደደ ተቃጠለ አንጀቴ፣ እንመለሳለን ባዲሱ ጉልበቴ፣ እናንተም ተምርኮ እኔም ተስደቴ። ዮፍታሄ ከስደቱ በ1933 ዓመተ ምህረት ተመለሰ። በ1935 ዓመተ ምህረት በጥቅምት ወር ለህግ መወሰኛ ምክር ቤት ምክትል ፕሬዝዳንት ተብሎ ተሾመ። በዚሁ ላይ እስከ 1939 ዓመተ ምህረት ሰኞ ሰኔ 30 ቀን ድረስ ሲሰራ ቆይቶ ሰኞ በቢሮአቸው ሲሰሩ ውለውና አምሽተው ከቤታቸው ገብተው ከተኙ በኋላ በማግስቱ ማክሰኞ ባልጋቸው ላይ ሙተው ተገኙ። ማክሰኞ ሐምሌ 1 ቀን በመካነ ስላሴ ተቀበረ። ቀደም ብሎ ስለ ብላቴን ጌታ ህሩይ ወልደ ስላሴ ሞት ተጻፈው የንጉርጉሮ መዝሙር የሚከተሉት ስንኞች ይገኛሉ። ሰውን ሰው ቢወደው አይሆንም እንደራስ፣ ታመህ ሳልጠይቅህ መቅረቴን አትውቀስ። ባውቀው ነው ተመጣው እንደማልመለስ፣ ይማርህ መሐሪው እስትመጣ ድረስ። አሁን ሄደ ብላቴን ጌታ ህሩይን ሊጠይቅ፣ እንዳለው በዚያው ቀረ አልተመለሰም። አወይ ጥርሴ ሞኙ ዘወትር ይስቃል ያለው ባለቅኔ በተወለደ በ42 ዓመቱ በድንገት ሙቶ ተቀበረ። ያ መዋግደ ህሊናው ኢትዮጵያ ሁናው የጽሑፍ ዘመኑን በረቂቅ የጽሑፍ ውበት የፈጀው ድንግል ሀገሬ ሆይ ጥንተ ተደንገሎ እያለ አቻካል ያላገኘላትን አገሩን የዘመረው ባለቅኔ ድንገት ሙቶ አረፈ። ያ እናጣሁ ወረታን እነ ከምሲን እነ ገድሉንና እነሱንም የመሳሰሉትን ባህሪያት የፈጠረው ባለቅኔ ክንዱን ድንገት ተንተርሶ ተኛ። ምናልባትም ቀደም ብሎ መላኩ በጎ ሰው የዮፍታሄ ዘመነኛና የወቅቱ ተቀናቃኙ ለአለቃ እልፍነህ የገጠመው የሐዘን እንጉርጉሮ ለዮፍታሄ ሞት የሐዘን መግለጫ ሳይሆን አይቀርም። ይቅር አይወራ የዮፍታሄ ሞቱ፣ ይታወቅ የለም ወይ ድምፁ በመጥፋቱ። ዮፍታሄ ንጉሴ የሞተበት ምክንያት ምን እንደሆነ እስከ ዛሬ ድረስ አልታወቀም። እኔም በበኩሌ ጠይቄ አስጠይቄ በወግ የሚነግረኝ ሰው አላገኘውም። አንዳንዶቹ እንደሚሉት ከሆነ የገደለው የከሰል ጢስ ነው። የዚያን ጊዜ ሰንደቅ ዓላማችን ጋዜጣ ረቡዕ ሐምሌ 2 ቀን 1939 ዓ.ም ቁጥር 11 ገጽ 21 ስለ ዮፍታሄ ህመምና ሞት ቀጥሎ የተጠቀሰውን አጭር ማሳሰቢያ ጽፎ ነበር። የህመሙ አኳኋን በሚገባ ገና አልታወቀም። የጤና ጥበቃ ጽህፈት ቤት ይገልጸዋል ብለን ተስፋ እናደርጋለን። እስከ ዛሬ ግን አልተገለጠም። ተገልጾም ከሆነ ማስረጃውን አላገኘውም። ዮፍታሄ ንጉሴ በመሰረቱ ባለቅኔና ገጣሚ ነው። ልዩ ገጣሚ፣ ልዩ ባለቅኔ ነው። ስሱ ነው፣ ቶሎ የሚሰማው፣ በጥብቅ የሚሰማው፣ ጠልቆ የሚሰማው የኪነት ሰው ነው። ግልብ ወይም የወሸኔ ስሜት ሲያልፍም አይነቃው። ግጥሙ ወይም ቅኔው ገና በእንግርቡ ስሜት ይነዝራል። አፋጀሽኝ ከተባለችው ተውኔት ውስጥ የሚከተሉት ስንኞች ከአፍላ ወደ አፍላ እየተሸጋገሩ የመጨረሻው የናፍቆት ስንኝ ላይ ይደርሳሉ፣ አፍላቸው ሳይቀንስ። አይኔን ሰው አማረው፣ አይኔን ሰው አማረው፣ የሰው ያለህ የሰው አያብር አለንጋው የሌጊዮን መሪ፣ ልጅ እስከ ማዕዜኑ የአስማንዲዮስ መሪ፣ አያደሙ በእኔ የሳጥናኤል መሪ፣ የቀበሮ እንግዳ በቤቱ አሳዳሪ፣ ተበግ ተቀበሮ ቀበሮን አክባሪ፣ ቀበሮን ወደ ቤት በግን ገደል መሪ፣ የበግ ለምድ ለብሶ በጎች አባራሪ፣ በቀበሮ አዋጅ አገሩን ወራሪ፣ በለሰለሰ እርሻ አሜከላ ዘሪ፣ እጅግ ተጠንቅቆ አባቱን አፍቃሪ፣ አባቱን አፍቅሮ እናት አቃጣሪ፣ እናቱን አቃጥሮ አባት አሳሳሪ፣ አባት አሳስሮ በእናቱ መካሪ፣ በእናቱ ላይ መክሮ አዋጅ አስነጋሪ። በግራ የቆመው ሲመለስ ወደ ቀኝ፣ እኔም በእናታችሁ ጎዳናው ሳይርቀኝ፣ በዚያ ጊዜ እናንተን የሚያይ ሰው ናፈቀኝ። ከዚህ በላይ የተጠቀሱት ስንኞች ከተራ ወይም ከግልብ ስሜት ሊመነጩ የሚችሉ አይደሉም። በጣም ከሚጨነቅ ስለሚፈጽመው ነገር በጽኑ መዋግድ ከተያዘ ከተወጠረ ስሜት እንጂ። የዮፍታሄ ጽሑፍ አንዱ መለየው ሁለት ተጻራሪ ኃይል ወይም ሁለት ወይም ስሜት ማቀናጀት ነው። ይህ ለኪነሶ አይነተኛ ከሆኑ ዘዴዎች አንዱ ነው። ይህ ማለት አንዱን ስሜት በሌላ በተመሳሳዩ ወይንም በተጻራሪው ስሜት ማጉላት ወይንም እንዲጠነክር ማድረግ ማለት ነው። ለአንባቢው ወይንም ለጸሐፊው እርቱ የሆነ ስሜት ከሌላ ጋራ በመቀናጀቱ እርቱ ወይንም ቀጥተኛ ይሆናል። ይፍታህም ሐዘንን ከደስታ ሳቅን ከለቅሶ ወዘተ እያጣመደ እያቀናጀ ጥንድ ጥንድ አድርጎ ያቀርብልናል። የዮፍታሄ አንዱ የታላቅነቱ ምስጢር ከዚህ ውስጥ ክቡእ ሆኖ ይገኛል። ላብነት የሚከተሉትን ስንኞች ይመለከቷል። አወይ የኔ ነገር እንዲያው ተለባብሶ መስቀል ተሰላጢን ዘፈንና ልቅሶ። ዮፍታሄ ወደ ቅኔና ወደ ግጥም የገባው የቅኔና የዜማ ትምህርት ቤት በነበረበት ጊዜ ነው። በቅኔና በዜማም ጥበብ የታሸው እዚያው ሳለ ነው። ወደ ቲያትር ዓለም ግን መቼና በምን ምክንያት እንደገባ እርግጡን ለማወቅ ለጊዜው አልቻልኩም። ይሁን እንጂ ወደዚህ ስራው ያስገባው አንዱ ምክንያት አዲስ አበባ ከመጣ በኋላ ለአማርኛ መምህርነት መመልመሉ ይመስለኛል። በዚያ ጊዜ በብዛት ተውኔት የሚጽፉና የሚያሳዩ መምህራንና ተማሪዎች ነበሩ። የሚያሳዩትም ብዙውን ጊዜ በየትምህርት ቤቱና በዘመኑ በነበሩት ሆቴሎች ውስጥ ነበረ። ለዮፍታሄ ወደ ቲያትር ዓለም መግባት ሁለተኛ ምክንያት የሆነው የጊዜው ሁኔታ ይመስለኛል። በ1900ና በ1928 ዓመተ ምህረት መካከል ኢትዮጵያ ብዙ ተፈትናለች። ደራሲያኑም የህዝቡን ስሜት ለመንካትና ልቡናውን ለማንቃት ለማነቃቃትም ምናልባት ዋና መንገድ የሆናቸው የዘመኑ መድረክ ሳይሆን አልቀረም። ዘመኑ የጥፊያ ዘመን ነበር። ዘመኑ የሀገር ፍቅር የገነነበት ዘመን ነበር። ዘመኑ ኢትዮጵያ በብዙ ፈተና የተፈተነችበት ዘመን ነበር። እንደ ዮፍታሄ ያሉትም የኪነት ሰዎች ስለ ሀገራቸው በጽኑ መዋግደ ህሊና የተጠመዱበት ዘመን ነበር። ለሐሳባቸው፣ ለስሜታቸው፣ ለጭንቀታቸው መክፈያ የሆናቸው የተውኔት ጽሑፍና የመድረክ ዓለም ነበር። ይህ ሁሉ ተዳምሮ ይሆናል የቲያትር ሥራ በዚያ ዘመን ከታላቅ ከፍታ እንዲደርስ የረዳው። የቲያትር ሥራ በጣም የተወደደ የተከበረና የታፈረ ጥበብ ነበር። ለብዙ ሙያም ሙሏል። ዮፍታሄንም ወደ ቲያትር ዓለም ከገፋፉት ምክንያቶች ከፍ ብለው የተጠቀሱት ጥቂቶቹ ሳይሆኑ አይቀሩም። ያም ሆነ ይህ ዮፍታሄ በተውኔት ድርሰትም ሆነ በሌላው አትኩሮ የሚመለከተው ወደፊትም ወደኋላም ነበር። የሚከተለው ግጥሙ ስለ ኢትዮጵያ የነበረውን ጽኑ መዋግደ ህሊናና ፍቅር አግዝፎ ያሳያል። የዘመኑንም መንፈስ ሕያው አድርጎ አስቀርቶልናል። አጥንቱን ልልቀመው መቃብር ቆፍሬ ጎበናን ተሸዋ አሉላን ከትግሬ ስመኛ ድር ያለው ትናንትና ዛሬ አሉላን ለጥይት ጎበናን ለጭሬ። ጎበና ሴት ልጁን ሊያስተምር ፈረስ አሉላ ሴት ልጁን ጥይት ሊያስተኩስ አገሬ ተባብራ ታልረገጠች እርካብ ነገራችን ሁሉ የምቧይካብ የምቧይካብ። ትምህርት እንዲሰፋ አገር እንዲጠና አራቱ ጉባኤ ይነሱልንና መኮንን ደረሶ አሉላ ጎበና አገራችን ትማር አሁን እንደገና። ጎበና ከፈረስ ጋር ተነስ እንደገና። ዮፍታሄ ተውኔትም ሆነ ግጥም መዝሙርም ሆነ ቅኔ በብዛት መጻፍ የጀመረው አዲስ አበባ ከመጣ በኋላ ነው። ባገኘሁት መረጃ መሰረት በብዛት መጻፍ የጀመረው ከ1918 ዓመተ ምህረት ጀምሮ ነው። ከ1928 ዓመተ ምህረት ድረስ በጠቅላላው 16 ተውኔቶች፣ ግጥሞች፣ ቅኔዎች፣ መዝሙሮች፣ ዘፈኖችና ልዩ ልዩ ጽሑፎች ደርሷል። የጻፋቸው ተውኔቶች ሁሉ ተደጋግመው ታይተዋል። ተደናቂነታቸውም ወሰን ድንበር አልነበረውም። ለምሳሌ በ1924 ዓ.ም ሐምሌ 16 ቀን ከታዩት ቲያትሮች ዮፍታሄ ያቀረበው እጅ ደስ ስላሉኝ ከዚህ አንዱን ክፍል ላዘጋጁ ለአቶ የፍታይ ንጉሴ 300 ብር ጉርሻ ደግሞ በቀለባቸው ላይ የቀለብ ጭማሪ ተደርጎላቸዋል በማለት የዚያን ጊዜው ብርሃንና ሰላም ጋዜጣ ጽፎ ነበር። የፍታይን ራስ ምክንያት በማድረግ ሰንደቅ ዓላማችን ይባል የነበረው ጋዜጣ ስራይሞትን በሚል ርዕስ የተጻፈውን አተታ አስፍሮ ነበር። ማቹ አቶ የፍታይ ንጉሴ በህይወተ ስጋ ሳሉ ያሳዩአቸው ቲያትሮች ብዙዎች ናቸው። ከብዙዎቹ አንደኛ አፋጀሽኝ የሚባለው ቲያትር በማዘጋጃ ቤት ጽፈት ቤት በተቋቋመው ቲያትር ማስፋፊያ አሳታቢነት ሐምሌ 16 ቀን 1939 ዓ.ም ከቁለ ቀን በኋላ በማዘጋጃ ቤት አዳራሽ በታየ ጊዜ ለቲያትሩ ድንቅነት በላይ የደግ ሥራ ሰራተኛው ሲሞት አለመሞቱን አሳሰበ። አፋጀሽኝ እውነተኛ መስዋዕትነት ያለው ቲያትር ነው። ከዚያ ቀደም በኢትዮጵያ ውስጥ የሆነውንና እድሏ ቀንቶላት የተደረገላትን ከፍ ያለ ታሪክ ገልጾ ያሳያል። ይህንንም ከመግለጽ በቀር የታሪኩን መግለጫ የሆነ በውስጡ ያለው አሰራርና አነጋገር ታሪክ ነው፣ ልብ ይሰብራል ብሎታል። በዚሁ ጋዜጣ ላይ አቶ በለጠ የተባለው ሰው ስለ የፍታዬ ሥራ ቀጥሎ ያለውን ይናገራል። ምንም አሁን ደራሲው በመካከላችን ባይኖሩ የመልካም ሥራቸው መታሰቢያ ከኛ ጋር ሆኖ ዘወትር ሲያስታውሳቸው ስለሚኖር ስለ ቲያትር መጽሐፍታቸው ጥቂት እንድናገር ይፈቀድልኝ ዘንድ እለምናለሁ። አፋጀሽኝ ለአቶ የፍታዬ ንጉሴ የመጀመሪያ ወይም የመጨረሻ ድርሰታቸው እንዳልሆነ መናገር የሚያሻ አይመስለኝም። ከ1928 ዓ.ም በፊት በልዩ ልዩ ምስጢራት የተቀመሙና የዝማሬ ጣዕማቸው የሰሜን ህሊና በሚመስጥ ዜማ የተቃኙ 16 ያህል ቲያትሮችና መዝሙሮች አዘጋጅተው በየጊዜው ለህዝብ በማሳየታቸው የቲያትርና የድርሰት ሊቅነታቸው በሰፊው የታወቀ ሆኗል። ስለዚህም በቲያትር ድርሰት በመላው ዓለም ከታወቁትና ስመጥሮች ከሆኑት ጸሐፊዎች አንዱ እሳቸው ናቸው ብለን ብንናገር አያሳፍረንም። እነዚያ የቀድሞዎቹ ድርሰቶቻቸው ሁሉ ታትመው ያልተራቡ በመሆናቸው በጠላት ምክንያት ስለጠፉ ዛሬ ልናገኛቸው ባለመቻላችን የሚያሳዝነን ሳይሆን አልቀረም። ይሁንም እነዚያ በኋላ በስደት አገርና ከተመለሱም በኋላ ይህንኑ ስራቸውን በታላቅ ትጋት ስለቀጠሉ 8 ያህል ቲያትሮችና ልዩ ልዩ ድርሰቶች አጽፈውልናል። እነዚህም እንደቀደሙት ሁሉ እንዳይባክኑና ተቆነጣጥለው እንዳይጠፉ ክቡር ፊታውራሪ ደምሴ ወልደ ማኑኤል በመልካም ፈቃዳቸው ስላሰባሰቡት እነዚህም ጽሑፎች ተሰባስበው እንዲታተሙና አንድነት ተጠርዘው ህዝብ እንዲጠቀምባቸውና የደራሲውም ስም ሲታወስ እንዲኖር ስላደረጉ እጅግ ልናመሰግናቸው ይገባል። ከዚህ በላይ እንደተገለጸው የፍታሄ ድርሰቶች በጣም ብዙ ነበሩ። ከተውኔቶቹ መካከል ስመጥር የሆነችው አፋጀሽኝ የተባለችው በስደት ላይ ሳለ የጻፋት ተውኔት ናት። ከዚያ ቀደም ብሎ ስለናያ ሰንሲና ስለናያ ባንቲ ቀጥሮ የጻፈው ተውኔት በጣም ዝነኛ አርጎት ነበር። በ1934 ዓ.ም እያዩ ማዘን የተባለ በአምስት የተከፈለ ተውኔት ጽፎ በደራሲው መሪነት ተዘጋጅቶ ታይቷል። የፍታሄ ቅኔውም ግጥሙም መዝሙሩም በርከት ያለ ነው። ብዙ ዘፈኖችም ራሱ ፈጥሮ አውጥቶ ነበር። ሙናዬ፣ የኛማ ሙሽራ፣ አንተ ባላጎዛ ጥቂቶቹ ናቸው። ስለ የፍታሄ ንጉሴ በሙሉ ለማተት አያመችም። እስቲ በመጠኑ ስለ ጽሑፎቹ አንዳንድ ነገር እናውሳ። የየፍታሄ ዘይቤ ወይንም ስለምን የማይነካው የለም። የዘይቤው ሁሉ መሰረቱ ብሉያትና ሐዲሳት ናቸው። ከዚያም ታሪክን፣ ግብርናን፣ እረኝነትን፣ የዘወትር ኑሮን፣ እጽዋትን፣ አዝርዕትን ወዘተ ከመደበኛ ዘይቤው ጋር እያዋሃደ ምታታዊ የሆነውን ቅኔውንና ግጥሙን መዝሙሩንና ተውኔቱን ያቀርብልናል። ዘይቤው ሁሉን አቀፍ ነው። ላብነት የሚከተሉትን ይመለከቷል። ነበልባል እሳት ከሐመልማል ጋራ፣ ውእየትና እርጥበት ሁለቱም በተራ፣ እሳቱ ሳይጠፋ ሐመልማል አይሎ፣ ሐመልማል እሳቱን ሳያጠፋ ውሎ፣ ከግንብ አስገብቶ በጎቹን ቀላቅሎ፣ ይህን ድንቅ አየ ሙሴ ተከታትሎ። زمن اندهار گو سلمن سیاسرد دا سو انگدائی هنم گزدینو انگدائی وها يبهريون سي مطال يطفا وها سي مطايتو اسات جان قلافا اطفي اندا يطفا اطفيم اندا يطفا يملكوت جرما يهن تواهجو ملكام ارغواش ماما وينم عند اسلام نبرج ياند تلق جيتا تولد نبرة بامت منتا منتا على بي اللبات تجوان اكستا بموتم تجوا انبات التلقبتا يالبال بملاشو طوات الناماتا كلامو تشمالج كيال لامساي مكي لقيتا لالا بيواتي ساي السوان بملاشو دقمو ياباب بلو سستقي زيالبواتا لبالاتي يالو وينم عينين باينين دالاي مستاوتو تفتو عينين قرق قرين بايني قدف قبتو عينين بايني مايت چگر کوني كتو من نو يمي نگرين يينين بودفايتو يوستهي امارينيا لاي لايون قلال وين يوهنو يزين بلاي يوستهي صوه كلو جيتو افتجشين مس اندو بهاري اندالو ما تارونو ايان دان دوسني وين عرفتنگر تجم كويو تالت داگم وينم عبسن عرقينو لمردات ببزو فرج ما استنتن يسفل لقال يصوفو بتمونا مستير بتنببه بتتنتن قطر هياو النتو كف كف بلال ياشتال تعمو ايادر يا مرقال منابو بتعم سفكينو لمستالي فلنا ياسمتي اسعفو تونيتو تقتلو يتتكسو يمايز زنبو سنينو تشيقن يالو تال تالار قبات شو بناتو يقلتو مفاقر يشالال اتقرارتو تاته رجمنو ايابان تيكتو يكم سيقوى الدنيا ايابان تيكتو ويترن اتالي شتاو متافتو لو اندوم لسيتم له الوالبسو يكور راولج كم سي يتبتعتسو كم تروبان تيكتوم تاونتو تشل مستبتن السانا لازماريو اندیه یاله یه نگر او جمر سریو یه نتاد تا گوتناو یاماره عینو بیکله چلچ دیوریک بین نسام امکان آمیست بر آدینیم بیتا خودیاو ماسکت اسرو یه بانتیکاتو گوبان یه میهنو آدت چپ کل بن عیا بانتیکاتو بر ما تاتا چنال تا و کم کرتو یه لوال لفتاین گویی یه تلیه اندارک امرسی یه میوگا عيننا اجيجي فتنا يهتبا جورونا ببرو لمساري بتوني ترستوچو تفتراچو بحاري عمقاكل انداد اغورو تايميون هيوت يالو نفس يالو اماناوي يهوني بحاري يالاقات تمينيو لسو مسلوين اجال موني چلو ينبرو فكرس كمقابروس يمجنيوس كابتشي مرنا اقافاري قدتان ببرو يوفتهي የተውኔቱም ሆነ የግጥሙ ምጸት በጣም የከረረ ነው ለሱም ዘመን ሆነ ለኛ የማይታለፍ ሀተታ ነው ለምሳሌ አፋጀሽኝ ውስጥ ስለ አርኩ መሄድ ሴቶች የዘፈኑት ሴቶች ተሰብሰቡ ፍልውሃ ድረስ አርኩ መሄዱ ነው እንድንላቀስ ሂደዋ ሂደዋ ምን ልበልህ እኔ ውሃ ስንቁን ይዞ ይከተል ሀይኔ የሰው አገር አፈር በዘንግ የተማሰው ያንን አካላቱን ከሰን ቤት ለበሰው አማያውል ከግሬ ላይ ወለቀ አርኩ ደና ክረም ዋችን አለቀ ይፍታይ ደጃ በብሩ አንዴ ሲተነዝር 8 ሜትር የሚወር የሚያጥለቀልቅ ኃይለ ቃል ውስጥ ይከተናል ጠላ በቅምጫና እንጀራ ባገልግል ለላከል ሆይ ይጣፍጥ እንደሆን የትደስ ሲሳይ አይኔን ሰው አማረው አይኔን ሰው አማረው የሰው ያለህ የሰው ይፍታይ የተውኔቱም ሆነ የግጥምና የቅኔ ብዕሩ ዓላማ በተቀዳሚ ኢትዮጵያ ነበረች ምዕራብ ወለጋ ሆኖ በ1929 ዓመተ ምህረት ከጻፋቸው መዝሙሮች ቀጥሎ የተጠቀሱት ስልኞች ይገኛሉ ሰምና ወርቁን አስተውሎ ይመለከቷል ድንግል ሀገሬ ሆይ ጥንተ ተደንግሎ ሕፃናቱ ታርደው ያንቺም ልብ ቆስሎ ልጅሽ ተሰደደ አንቺን ተከትሎ የሕፃናቱን ደም አዘክሪ ብሎ አስጨነቀኝ ስደትሽ እመቤቴ ተመለሺ አዳም አባታችን ደከመህ ምንኛ ስናውቅ እንዳለበት በገነት ምቀኛ በገዛ ርስታችን ሲገባ ቀማኛ ወደ ውጭ አንቀርም ተለይተን እኛ ለኢትዮጵያ የነበረው ጭንቅ ስለ ኢትዮጵያ በተባለው መዝሙር ውስጥ በጉልህ ተገልጿል። መዝሙሩን የጻፈው በ1929 ዓ.ም ካርቱም በነበረበት ጊዜ ነው። ምንም ባነበረሽ ከራሄል ያነሰ እንባይ መልስም እንባ ጊዜው ካልደረሰ መራራው ሐዘንሽ እንባ ያፈሰሰ የልጆችሽ ርስት እንዴት ተወረሰ አዲስ አበባ ውባሽ ከርቀዘባ አይባባ ልብሽ አይባባ አይባባ ልብሽ አይባባ ልጆችሽ ልጆችሽ ሳይሆኑ ቢቀሩ አንቺን ለማጽናናት ሰዎችም ሲፈሩ ደርሷል ያው አይታሽ ቃል ራማ ከበሩ ጊዜ ያለው ሊመለስ የስደትሽ ክብሩ ቀኝ ጌታ ዮፍታሔ ንጉሴን ለጊዜው ለማስታወስ ያህል ከዚህ በላይ የተጻፈው በቂ ሳይሆን አይቀርም። ጽሑፉን ለማጠቃለል ዮፍታሔ ትንሽ አማርኛ በሚል ርዕስ በ1924 ዓ.ም የጻፈውን አጭር ግጥም እጠቅሳለሁ። ወዳጅና ወዳጅ ምንም ቢፋቀሩ እንቁጣጣሽ የለም ሰው ሁሉ ባገሩ በጣም ብናፋፋ ፍቅር እንደዋዛ ብቻ የኛ ነገር እንቁጣጣሽ በዛ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። የነሎ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደናም ሾ